Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረናል። በጊዜ ሂደት በዝግታ ነገር ግን ሁነኛ በሚሰኝ መልኩ በሰው ልጅ ህይወትና ጠባይ ላይ አዎንታዊ ለውጥ እንዲያመጣ ይታመናል። ያንድ ሰው የማመዛዘን አቅም የሚያጎለብት ከሚፈለገው ግብም ለመድረስ ምናልባትም ዘላቂ ለውጥ ጭምር የሚያስገኝ ሊሆን ይችላል። በእርግጥ ያን እያደረገ ይሆን? እረ ለመሆኑስ ይሄ ሁሉ ተስፋ የተጣለበት ነገር ራሱ ምን ይሆን?
የኛ የሆነ ትምህርት ኖሮን አያውቅም። ራሳችን በራሳችን የመሰረትነው ትምህርት ከኖረን ቆይቷል።
ሰዎች በራሳቸው ነፃነት ኖሯቸው ማሰብ እንዲችሉ ነገሮችን ማገናዘብ፣ መረጃዎችን መፈተሽና ተአማኝነታቸውን አይተው መቀበል፣ እንደዚሁ ተአማኝነት የሌላቸውና መሰረት የሌላቸው ነገሮችን ደግሞ ላለመቀበል የሚያስችል ያሳሰብ ችሎታ፣ ስነ ምግባር የተላበሰ ሞራል ያለው እንደዚሁ የሰው መብት የሚያከብር አይነት ፍጡር እንዲሆን ለማድረግ የምንጠቀምበት ሂደት ነው።
በብዙ መንገድ እንማራለን፣ ብዙ ነገር እንማራለን። ያ ሁሉ ግን ተጨንቆ ከዛሬ የተሻለ ነገ እንዲኖረንና የተሻለ ኑሮ እንድንመራ የሚያስችለን ችግር የሚፈታ መሆን አለበት ነው ብዬ ነው የማምነው።
አሁን ጉዳዩ የቅርባችን ትምህርት ነው። ተሰማችኋቸው ደግሞ ዶክተር ሐዋኒ ንጉሴ ከሎስ አንጀለስ፣ ዶክተር አዳነ ገበያው ካሳ ከቺካጎና ዶክተር ፋንታሁን አድማስ ከአዲስ አበባ ናቸው። በትምህርት ጉዳዮች ላይ ላተኮረ ሰፋ ያለ ድርዝ ያለው ወግ ዜናውን ተከትለው ይመለሳሉ። ጠብቋቸው።
There are a couple of firsts that are built into the story of Ottawa. And one of them is that this is the first time that an African army had defeated, definitively defeated, a European army.
በአድዋ ጦርነት ታሪክ ውስጥ የምናገኛቸው ከዚያ በፊት ሆነው የማያውቁ ሁለት አበይት ጉዳዮች አሉ። ከነኚህም አንዱ አንድ አፍሪካዊ ጦር በማያዳግም መልኩ አውሮፓዊ ጦር ሠራዊትን ድል ሲነሳ የመጀመሪያው መሆኑ ነው። ሰሞኑን አየሩ በታሪካዊ 125ኛው የአድዋ ድል መታሰቢያና ባሻገርም ባሉ ጉዳዮች የተሞላ ይመስላል። የትላንቱንና የዛሬዎችን የታሪክ ጸሐፍትና ተመራማሪዎች እኩል ያስደመመው የአድዋ ድል ታሪክ ዘንድሮም ዓመታዊ መታሰቢያውን አስታኮ እያወያየ ይገኛል። በአንዳንዶች ዘንድ ኢትዮጵያ ዛሬ ካለችበት ሁኔታ ጋርም ተገናኝቷል። አሁን ታሪክ ትላንትናና ዛሬ የተማቸዋቸውም የአድዋ ጦርነት በዘመነ ቅኝ ግዛት የአፍሪካ ድል The Battle of Adwa, African Victory in the Age of Empire የተሰኘው መጽሐፍ ደራሲ የሲያትሉ የዋሽንግተን ዩኒቨርሲቲ የታሪክ መምህር ፕሮፌሰር ሬይመንድ ጆናስ ናቸው። የአዲስ አበባ መስኮት ሲከፈትም ንጉሴ አክሊሉ ዛሬም በመሬት ጉዳይ ዙሪያ የተሰናዳ ቅንብር ይዞ ብዙ ዓመታት በታሪክ የኋልዮሽ ይዞን ይጓዛል። እሁድ የካቲት 21 2013 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምንሰነበታችሁ። ለዕለቱ ከተሰናዱት ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቀናባሪ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መስኮት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ። እንዳትሄዱ።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ትግራይ ክልል ውስጥ እየተፈጸሙ ናቸው በሚባሉ የጭካኔ አድራጎቶች ላይ የሚወጡ ዘገባዎችና የክልሉ ሁኔታ እየተበላሸ መሄድ በብርቱ ያሳሰበው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ትናንት ቅዳሜ ባወጡት መግለጫ አስታውቀዋል። የውጭ ጉዳይ ሚኒስትሩ የጭካኔ አድራጎቶች በኢትዮጵያ ትግራይ ክልል ሲሉ ባወጡት በዚህ መልእክታቸው በዛባሉ ድርጅቶች ባወጧቸው ሪፖርቶች የጠቆሟቸውን ትግራይ ውስጥ በተለያየ በተለያዩ ወገኖች የሚፈጸሙ ግድያዎችን በግዳጅ ማፈናቀልና የጾታ ጥቃቶች የበረቱ የሰብአዊ መብት ጥሰትን እንደሚያወግዙ የውጭ ጉዳይ ሚኒስትሩ ገልጸዋል። እየተባባሰ የመጣው የሰብአዊ ቀውስ እንደሚያሳስባቸው የውጭ ጉዳይ ሚኒስትሩ ጠቅሰው ክልል ውስጥ ያለው ሁከት እንዲያበቃ ሰብአዊ እርዳታ ያለገደብ እንዲደርስ ለማስቻል እንዲሁም ተፈጽመዋል በተባሉት ክፎችና የሰብአዊ መብት ጥሰቶች ላይ ዓለም አቀፍና ገለልተኛ ምርመራ እንዲካሄድ ሙሉ ፈቃድ እንዲሰጥ በማድረግ አስፈላጊነት ላይ ከኢትዮጵያ መንግስት ጋር በተደጋጋሚ መነጋገራቸውን አመልክተዋል። አድራጎቶቹን የፈጸመ አካልም ተጠያቂ መሆን እንደሚገባቸው የውጭ ጉዳይ ሚኒስትሩ አሳስበዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤትና የውጭ ጉዳይ ሚኒስቴር የሰብአዊ እርዳታ ያለ አንዳች መገደብ ለማድረስ ተፈጽመዋል በተባሉ የሰብአዊ መብቶች ጥሰቶች ላይ ምርመራ ለማድረግ እንዲሁም የአድራጎቶቹን ፈጻሚዎች ሙሉ ለሙሉ ተጠያቂ ለማድረግ የኢትዮጵያ መንግስት ዓለም አቀፍ ድጋፍን እንደሚቀበል አርብ የካቲት 19 2013 ዓመተ ምህረት ማሳወቁን መንግስታቸው እንደሚያደንቅም ሚኒስትር ብሊንከን ገልጸዋል። እነዚህን ቃል የተገባባቸውን ጉዳዮች ተግባራዊ ለማድረግ ዓለም አቀፉ ማህበረሰብ በጋራ መስራት እንደሚገባውም አሳስበዋል። ከሁሉ ቀዳሚ መሆን የሚገባው ግን የኤርትራና የአማራ ክልል ልዩ ኃይል ከትግራይ ክልል ባስቸኳይ መውጣታቸው ነው ብሏል። በግጭት ውስጥ በመሳተፍ ላይ የሚገኙ ሁሉም አካላት ራሳቸውን ከግጭት አቅበው በትግራይ ክልል ውስጥ ድጋፍ ለሚያስፈልጋቸው ዜጎች ድጋፍ እንዲደርስ መፍቀድ እንደሚኖርባቸውም መግለጫው አሳስቧል። ይህንን ግብ እውን ለማድረግም ዩናይትድ ስቴትስ ከሌሎች ዓለም አቀፍ ማህበረሰብ አባላት ጋር ለመስራት ዝግጁ መሆኗልና ለዚህም የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት USAID ቡድን ወደ ኢትዮጵያ በመላክ እንደሚሰራ አስታውቋል። አድማጮች፣ በዚህ ጉዳይ ላይ የኢትዮጵያ መንግስት፣ የኤርትራ መንግስትና የአማራ ክልል መንግስትን ምላሽ አካተን በነገው ምሽት ተጨማሪ ዘገባ ይዘን እንመለሳለን። እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ ነው። በዲሞክራቲክ ኮንጎ ምስራቃዊ ግዛት ውስጥ የዲሞክራሲያዊ ኃይሎች ጥምረት ተብሎ የሚጠራውና የተለያዩ ጥቃቶችን በማድረስ የሚታወቀው ጦር አባላት ናቸው የተባሉ ታጣቂዎች ለሁለት ቀናት ባደረሱት ጥቃት 10 ሰዎች መግደላቸውን የሀገሪቱ የጦር ሰራዊት አስታወቀ። ታጣቂዎቹ በሰሜን ምስራቅ ቱሪ ግዛት ውስጥ የሚገኘው ቦዮ ውስጥ ያሉ 8 መንደሮችን ያጠቁ ሲሆን ካይናማ በተሰኘው መንደር ደግሞ 2 ሰዎችን እንደገደሉ የጦር ሰራዊቱ ቃል አቀባይ ሉቴናንት ጁሊስ ንጎንጎ ተናግረዋል። ሁሉም ጥቃቱ የደረሰባቸው አካባቢዎች ዩጋንዳን በሚያዋስነው ምስራቃዊ የዲሞክራቲክ ኮንጎ ክፍል የሚገኙ ናቸው። በዛሬው ዕለት የሚያንማር የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ በከፈቱት ተኩስ ቢያንስ 18 ሰዎች ሲሞቱ ከ30 በላይ ደግሞ ቆስለዋል። ይህም በአውሮፓውያኑ የቀን አቆጣጠር የካቲት 1 ወታደራዊ ኃይል ስልጣን ከተቆጣጠረ ወዲህ ከፍተኛ ሞት የተሰማበት የተቃውሞ ሰልፍ መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብቶች ድርጅት አስታውቋል። የሰብአዊ መብት ድርጅቱ ቃል አቀባይ ራቪና ሻምዳሳኒ ባወጡት መግለጫ በሀገሪቱ የተለያዩ አካባቢዎች ቀኑን ሙሉ ፖሊስና ወታደራዊ ኃይሎች ሰላማዊ ተቃዋሚዎችን በጦር መሳሪያ ሲያሳድዱ ነው ያሉት ብለዋል። አክለውም ወታደሩ በሰላማዊ ተቃዋሚዎች ላይ ኃይል መጠቀሙን በአስቸኳይ እንዲያቆም ጠይቀዋል። የኮሮና ቫይረስ ወረርሽኝ ስርጭት ባየለበት ወቅት የሮማው ሊቃነ ጳጳሳት አባ ፍራንሲስ በኢራቅ ሊያደርጉት ባሰቡት ጉዞ በርካታ ኢራቃውያን እርሳቸውን ለማየት ሊወጡ ይችላሉ የሚል ስጋት እንዳሳደረባቸው የተላላፊ በሽታዎች አጥኚ ባለሙያዎች ተናገሩ። ጳጳሱ ጉዞውን እንዲሰርዙ እስካሁን የጠየቃቸው አካል ባይኖርም የኢራቅ መንግስት በሀገሪቱ ያለውን አንጻራዊ መረጋጋት ለማሳየት የጳጳሱን ጉብኝት እንደምትፈልገው ተገልጿል። ከመጋቢት 5 እስከ 8 ድረስ የታቀደው ጉዞ ለኢራቅ ክርስቲያን ወታደሮች መንፈሳዊ አገልግሎት ለመስጠትና ቫቲካን ከሙስሊም ሀገሮች ጋር ያላትን ግንኙነት ለማጠናከር የታለመ ነው። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ተቀሪ የሁድ ምሽት የራዲዮ መጽሔት ዝግጅቶቻችን ጋር አብራችሁን ቆዩ።
አጥልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ እሁድ የካቲት 1 2013 ዓ.ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቀናባሪ አሉላ ከበደ ነኝ። ለምሽቱ ተሰናዱ ይህ ፕሮግራም ጋር እስከ 4 ሰዓት አብራችሁ አምሻለሁ። በጅጉ ከሚሸነቁተው የክረምቱ ቅዝቃዜ መሃል ለካንስ ፍጹም የማይበገረው ውስጥን የሚያበረታ በበጋ ፀሐይ የሚመስል ታላቅ ጉልበት ውስጤ ከተሟልና ያለው ማን ነበር? አሁን ችግሮች ተደራርበው የህይወት ፈተና እጅግ ከብዶ ዙሪያው ገደል ሲመስል ያንን የውስጤ ብርታት ለሚፈልግበት ይውላል የሚል ይመስላል። ዳርፓን የዘመን አቆጣጠር በ1957 ዓ.ም ምረት 44 ዓመቱ የስነሱ ፊሮቬል ተሸላሚ ለመሆን የበቃው ፈረንሳዊ ፍልስፍና ድራስና ጋዜጠኛ አልበርት ካሙ ነው። ታላቅ ክብሪታ ካገኙት የስነሱ ስራዎቹ The Stranger, The Plague, The Myths of Tiffius, The Fall እንዲሁም ዘንግል የሚሉት ይገኙባቸዋል። የካሙን ስራዎች የሚመለከተውን ወግ ለሌላ ጊዜ እናቆይና ፈተና ሲበዛ አምሮ በሚያላሽቁ አስጨናቂ ሐሳቦች ሲዋጥ ለምናን ብጅጉ ከሚያደነዝዘው ውጥረት ይልቅ ምላለማ ብጅት የሚያግዙ ሐሳቦች ማፍለቅ ወደሚያስችል መንፈስን ወደሚያረጋጋና ያን የውስጥ ጥንካሬ የሚጠነክር ማስታወሻ ከልባችን ጥፈን ወደምሽቱ ቅንብሮች እንዝለቅ። አድዋ ተወዳጁ አድምጻዊት ጂጂ እጅጋየሽ ባባው ቦደር በሌላው ጫዋታ እንዳከለከለችው እዚሁም ወደ ምሽቱ ቀዳሚ ዝግጅት መሰስንበል። 125ኛው የአድዋ ድል መታሰቢያ በተለያዩ ሀገሮች ከሚኖሩ ኢትዮጵያውያን ዘንድ መሰንበቻውን በልዩ ልዩ ስነ ስርዓቶች በመከበር ላይ ነው። የአድዋ ጦርነት በዘመነ ቅኝ ግዛት የአፍሪካ ድል The Battle of Adwa, African Victory in the Age of Empire የሰኘው መጽሐፍ ደራሲ የሲያትሉ የዋሽንግተን ዩኒቨርሲቲ የታሪክ መምህር ፕሮፌሰር ሬይመንድ ጆናስ ናቸው። በርዕሱ ዙሪያ ከሚጠቀሱ መጽሐፍትም አንዱና ቀዳሚው ነው።
There were a couple of firsts that are built into the story of Ottawa, and one of them is that this is the first time that an African army had definitively defeated a European army. There had been setbacks before. The British had...
በአድዋ ጦርነት ታሪክ ውስጥ የምናገኛቸው ከዚያ በፊት ሆነው የማያውቁ ሁለት አበይት ጉዳዮች አሉ። ከነኚህም አንዱ አንድ አፍሪካዊ ጦር በማያዳግም መልኩ አውሮፓዊ ጦር ሠራዊትን ድል ሲነሳ የመጀመሪያው መሆኑ ነው። ከዚያ ቀደም አውሮፓዊ ሠራዊት ሁነኛ ተዋጊ ጦር ገጥሞት ግስጋሴው እንዲገታ ተደርጎ ያውቃል። ለምሳሌ የሚያህል የእንግሊዝ ጦር ሠራዊት ከዚያ ጦርነት ጥቂት አመታት ቀደም ብሎ በጊዜው ከነበረው የዙሉ ንጉሳዊ አስተዳደር ጋር ባደረገው ጦርነት ብርቱ ፍልሚያ ገጥሞት ነበር። ይሁን እንጂ ለጊዜው ግስጋሴውን ገታ እንጂ የኋላ ግን የመጨረሻው ውጤት ምን እንደሚሆን አጥራጣሪ አልነበረም። ይህ ለማንም ግልጽ የሚመስል አስተሳሰብ ወይም እምነት ለምሳሌ የሚያህል ከዩናይትድ ስቴትስ ታሪክ ከስተርስ ላስት ስታንድ በመባል በሚታወቀው ጦርነት ወቅት ከሆነው ጋር በማነጻጸር ማየት ለሚፈልግ ሰው ዩናይትድ ስቴትስ በዚያ ውጊያ ከባድ ሽንፈት እንደገጠማት ይረዳል። ይሁን እንጂ ያ እጅግ የበረታና ያለመታከት የተካሄደ ጥረት ውጤት ነው።
The victory of the Ethiopians was definitive. It meant that Ethiopian sovereignty was defended, successfully defended, and that made Ethiopia the only African country not to be colonized during the period of high empire.
ኢትዮጵያ የተጎናጸፈችው ድል ግን የማያዳግም ነበር። የኢትዮጵያ ሉዓላዊ ዳር ድንበር በብቃት የተከበረበት ለድፍን አፍሪካም ኢትዮጵያን ብቸኛዋ ቀኝ ያልተገዛች አገር ያደረጋት ድል። ያ ያኔም ሆነ አሁን ለማሰብ እንኳን በእጅጉ የሚገርም አስደማሚ ስራ ነው። ለዚያ ወቅት ፍጹም ልዩ የሚያደርገው ሌላው ጉዳይ ደግሞ በ19ኛው ምዕተ ዓመት መገባደጃ ተቀባይነት ያገኘው የተለመደ አስተሳሰብ አፍሪካ በአውሮፓ ጦር እጅ ክፉኛ መሸነፏ ጨርሶ ለጥያቄ እንኳን የማይቀርብ ያለቀለት ሐሳብ መሆኑ ነው።
At the time, and what made it especially, I think, important was the common sense in the late 19th century had it that Africa was going to suffer the fate that the Americas suffered, that they would be colonized and populated by Europeans. Ottawa, in a very dramatic fashion, put that
አሜሪካ የተባለው ምድርም በአውሮፓ ድል ሊነሳና የአውሮፓ ቀኝ ግዛት ሊሆን እናም አውሮፓውያን ሊሰፍሩበት መቻላቸው የታመነበት መሆኑ አድዋ ታዲያ ባልተጠበቀና አስገራሚ በሆነ ድርጊት ያን ሳቤ ብርቱ ጥያቄ ላይ ጣለው። ሃርቫርድ ዩኒቨርሲቲ በጊዜው የጣሊያንን ታሪክ በማጥፋት ላይ በነበሩት አሁን ደግሞ እዚያው ሃርቫርድ በረዳት መምህርነት በማገልገል ላይ ከሚገኙት ዶክተር ጃሽ ዌልስ የፕሮፌሰር ሬመንድ ጆናስ መጽሐፍ በወጣበት እንደ አውሮፓውያን የዘመን አቆጣጠር በ2012 ዓ.ም ካደረጉት ቃለ ምልልስ የተወሰደ ነው። የአድዋ ጦርነትን ወሳኝነት በመጽሐፉ ጥሩ አድርገው አብራርተዋል። ኢትዮጵያ በአድዋ የተቀዳጀችው ድል ለኢትዮጵያና ለጣሊያን ብቻ ሳይሆን የመጪውን የዓለም የፖለቲካ አቅጣጫ ለመወሰን ጭምር ወሳኝ ሊሆን የቻለበትን ምክንያት አስመልክቶ ጥቂት ቃላት ሊሉ ይችሉ ይሆን በሚል ላቀረቡላቸው ጥያቄ ፕሮፌሰር ሬይመንድ ጆናስ የሰጡት ምላሽ ነበር። የካናዳው የኮንኮርዲያ ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር ፓውሎስ ሚካስ እና ከዋሽንግተን ወጣ ብላ በምትገኘው የቦልቲሞር ከተማ ያለው የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር ጌታቸው መታፈሪያ በጋራ የጻፉት የአድዋ ጦርነት ኢትዮጵያ በአውሮፓ ኮሎኒያሊዝም ላይ የተቀዳጀችው ታሪካዊ ድል ምልሰት በሚል የጻፉት መጽሐፍ ሌላ ነው። ቀደም ብዬ እንደጠቆምኩት በተለያዩ ሀገሮች የሚኖሩ ኢትዮጵያውያን 125ኛውን የአድዋ ድል መታሰቢያ ያስታከው መሰንበቻውን ያከናወኗቸውን በርካታ ስነ ስርዓቶች ተከታትለናል። የተወሰኑትንም ጋብዘን የአድዋን ታሪካዊ እሴትና ዛሬ ላይ ሊኖረው የሚችለውን ፋይዳ አስመልክቶም አወያይተናል። ለምሽቱ ግዚያችን ከፈቀደ የተወሰኑትን እናሰማለን። አሁን ግን ቀደም ብለን ቀጥረው ደስተንበት ርዕስ እናቀና ነው ወደ ምሽቱ ውይይት ክፍለ ጊዜ። አብይ ርዕስ ለመሆኑ መማር ለአመታት የሚዘልቅ ትምህርት መከታተል ለምን?
በጣም አመሰግናለሁ ለጊዜ ስለሰጠን። እኔ ሀዋኒ ንጉስ ይባላለሁ። አሁን በረዳት ፕሮፌሰርነት እዚህ ሳተን ካሊፎርኒያ ብራንመን ዩኒቨርሲቲ የሚባል ትምህርት ቤት ውስጥ ነው ማስተምረው። ኤርሊ ቻይልድ ኤጁኬሽን ጋር የተያዘ ነገር ነው ማስተምረው፣ ግን ያው ቻይልድ ዲቨሎፕመንትም አለው እና ሌላም ነገሮች አሉ። ዋናው ጥናት ማደርገው በኤርሊ ቻይልድ ኤጁኬሽን አካባቢ ነው፣ ግን ደግሞ እዚህም ላሉ ልጆች በተለይ ጥቁር ልጆች እንዴት እንደሚማሩ እንዴት መማር እንዳለባቸው እኩል ይዘት የያዘ ጥናት አደርጋለሁ። ያለፈው አመት ከዶክትሬቴን ስሰራ ካጠናሁት ጥናት ጋር የተያዘ በዛ ምክንያት ኤርሊ ቻይልድ ኤጁኬሽን ኢትዮጵያን መስርተናል። ዋናው ስራው የኤርሊ ቻይልድ ኤጁኬሽን ኢትዮጵያ አሁን ያለበት በተለይ ከትምህርት ቤት ውጭ ያሉ ልጆችን እንዴት ነው አካተን በአገር አኳያ ሰፋ ያለ የትምህርት ፕሮግራም እንዴት ነው የምናያይዘው በማለት ነው። ዶክተር ፋንታውን እዚህ ያለ ከነርሱም ጋር ከዩኒቨርሲቲ ጋር ከልዩ ልዩ ኦርጋናይዜሽኖች ጋር ተያይዘን አንዳንድ የትምህርት ቤቶችን ስልቶች ለማስፋፋት ነው እንግዲህ የተነሳ ነው። እስካሁን ድረስ በጣም ድጋፍና ክብካቤ እየተሰማን ነው እንድንሰራ። እሱ ነው እንግዲህ ለጊዜው።
አመሰግናለሁ። ስሜ አዳነ ገበያው ካሳ ነው። ኢሊኖይ ፕሬሪ ስቴት ኮሌጅ የተቋማዊ ምርምርና የቅድ ዲሬክተር ሁኜ ነው የምሰራው። እና የተቋማዊ ምርምር ምንድን ነው? የአንድ ከፍተኛ ትምህርት ቤቶች እዚህ አሜሪካ ውስጥ ተቋማዊ ምርምር ኢንስቲትዩሽናል ሪሰርች ዩኒት በእንግሊዝኛው ቢሮ አላቸው ሁሉም። እና ውሳኔ ሲወስኑ ቅድ ሲያወጡ ይሄ ቢሮ ነው ኃላፊነት የሚሰጠው መረጃዎችን ተንትኖ አጥንቶ በማቅረብ በመረጃ ላይ የተመረኮዘ ውሳኔ መስጠት የሚረዳ መስሪያ ቤት ነው። ኢትዮጵያ ውስጥ በነበርኩበት ጊዜ በመምህርነትና በርዕሰ መምህርነት እንዲሁም በትምህርት አስተዳደር አገልግያለሁ። እንደዚሁም የተማርኩት በትምህርት አመራር ዘርፍ ነው። ጀርመን በረምረቃ እንደዚሁ በቴክኒክና ሙያ ትምህርት አስተዳደር እንደዚሁ አጥንቻለሁ። እና ሙያ ሁሉ ከትምህርት አስተዳደር ጋር የተገናኘ ነገር ነው። አመሰግናለሁ።
እኔም ስሜ ፋንታሁን አድማስ ነው የሚባለው። በአዲስ አበባ ዩኒቨርሲቲ በኤርሊ ቻይልድሁድ ኬር ኤንድ ኤጁኬሽን ሴንተር ወይም ሴንተር ፎር ኤርሊ ቻይልድሁድ ኬር ኤንድ ኤጁኬሽን ተባባሪ ፕሮፌሰር ነኝ። በማስተማር እና በምርምር ስራዎች እየተሳተፍኩ ነው ያለሁት። ትኩረቴን የማደርገውም በልጆች እድገት እና ትምህርት እንዲሁም ጤና ላይ የተመለከቱ ነገሮችን ነው። የልጆች እድገት፣ ጤና፣ ትምህርት ከስር ከመሰረቱ ከተስተካከለ ሌላውም ይሻላል የሚል እምነት ስላለኝ እዛ ነው ማተኩረው። የፒኤችዲ ጥናት ይዛ ላይ አድርጌ በአዲስ አበባ የሚገኙ የመንግስትና የግል ትምህርት ቤቶች የሚማሩ ህጻናት አእምሯዊ እድገታቸው ከምን ጋር የሚማሩት ትምህርት አይነት ከሚማሩበት ትምህርት ላይ ከሚመነጩ ምክንያቶች ነው የሚል ዝምድናው ምን ይመስላል የሚለውን በዛ ጀመርኩ። እንግዲህ ከዛ በኋላ በዚህ አካባቢ እየተማርኩም እየተመራመርኩም እየሰራሁም ነው ያለሁት።
አመሰግናለሁ እንግዶቼ ሶስታችሁንም ለዚህ ውይይት ሙያችሁ የለት ስራችሁም የቱን ያህል ፋይዳ እንዳለው ግንኙነቱ ምን እንደሚመስል ለአድማጮች እንዲረዱ ነው ገፋ አድርገን ትውውቁን ያደረግነው ይልቁንም ስራዎቻችሁን ያስተዋወቅነው። እስኪ ቀላል ከሚመስል ነገር ግን መሰረታዊ ከሆነ ጭብጥ እንጀምር። እናንተ የትምህርት ሰዎች ናችሁ፣ የምንወያይበት የሰዓቱ ትኩረት ትምህርት ነው። ጠቀሜታው ተዘርዝሮ የማያልቅ የሚመስለው ትምህርት ምንነቱን አቅርበን በማየት እንጀምር። ለመሆኑ ትምህርት ምንድን ነው? ዶክተር አዳነ ከሶል ጀምር።
ትምህርትን ለመግለጽ ምናልባት የትምህርት ወይም የማስተማር ውጤት ምን ይሆናል በሚለው ብንገልጸው፣ ትምህርት ምንድነው? የተፈጥሮ ዓለም ስንኖር ያንን የተፈጥሮ ዓለም ለሰው ልጅ በሚስማማ መንገድ እየተጠቀሙ እንደዚሁም ለቀሪው ትውልድ ደግሞ ያንን የተፈጥሮ ሀብት ተጠብቆ እንዲኖር በማድረግ ለመኖር የሚያስችል የኑሮ ዘዴን የሚያስተምር ተግባር ነው ትምህርት። የማሰብ ችሎታችንን ማሻሻል፣ ከሰው ጋር አብሮ የመኖር ችሎታችንን ማሻሻል፣ ነገሮችን በስፋት እና በጥልቀት የመመልከት፣ ችግሩን የመፍታት፣ እንደዚህ አይነት ችሎታዎችን ለማዳበር እንዲቻል፣ እንደዚሁም ሰዎች ገለልተኛ ሆነው ማሰብ እንዲችሉ። ምን ማለት ነው? በሰው ላይ ተመርኩዘው ሳይሆን በራሳቸው ነጻነት ኑሯቸው ማሰብ እንዲችሉ፣ ነገሮችን ማገናዘብ፣ መረጃዎችን መፈተሽና ተአማኝነታቸውን አይተው መቀበል፣ እንደዚሁ ተአማኝነት የሌላቸውና መሰረት የሌላቸው ነገሮችን ደግሞ ላለመቀበል የሚያስችል ያስተሳሰብ ችሎታ፣ ራሳቸውን ሁልጊዜ እየፈተሹ የሚሄዱበት የአእምሮ ብስለት እንዲኖራቸው ለማድረግ ነው። እንግዲህ ከዛ ሌላው ያው በሙያ ዘርፍ በተለያየ ሙያ የሚሰለጥኑ ሰዎች የሚማሩ ሰዎች በዛም ያዘርፍ ደግሞ የተለየ ዕውቀት ይኖራቸዋል። እና በአጠቃላይ ሰው በዚህ ምድር ሲኖር የተሻለ ሰው እንዲሆን፣ የተሻለ ሰብአዊ ፍጥሩም እንዲሆን ዝም ብሎ ዕውቀትም ብቻም ሳይሆን ስነ ምግባር የተላበሰ ሞራል ያለው እንደዚሁ የሰው መብት የሚያከብር አይነት ፍጥሩ እንዲሆን ለማድረግ የምንጠቀምበት ሂደት ነው ማስተማር። አመሰግናለሁ
ዶክተር አዳነ። ገፋ አድርገው ትምህርት የሚያስገኘውን ሁለንተናዊ ስብዕና ትምህርት እንዴት ሊቀርጸን እንደሚችል ገልጸዋል። ምናልባት ፈተና ላይ ወድቋል የምንላቸውን እንድናይም እድል የሚሰጥ ይመስለኛል። ኋላ ላይ እናነሳለን። የጥራት መጓደል ወይም ጥራት መኖር አለመኖርንም በዝርዝር እንመለከታለን። ዶክተር አዳነ ካቀረቡት እንቀጥል። ምናልባትም ወደ ትምህርት ፋይዳ ብንዘልቅ ትርጓሜውንም አስቀምጠውልናል። የትምህርት ፋይዳ ምንድነው የሚለው ቀደም ሲል ዶክተር አዳነ የጠቀሳቸውንም ሌሎች የምታነሷቸውም ሐሳቦች ካሉ ባጭሩ ለምን እንማራለን? ዶክተር ሐዋኒ።
በጣም ጥሩ። ለምን እንማራለን? እንግዲህ ዋናው ትምህርት ከምናውቀው ሲጀምር ነው አይደል? ለምን እንማራለን ብለን ለልጁም የምንመልሰው፣ ልጁም ለራሱ የሚመልሰው፣ ወላጅም የሚመልሰው። ለምንድን ነው የምንማረው? ይሄ ኢንፎርማሊ የምንሰበስበው በልጅነታችን በኢንተራክሽን በምንገናኝንበት ጊዜ ወላጅ እናቱን፣ ዓለምን፣ አካባቢውን በሚያውቁበት ጊዜ ያ የተወሰነ ትምህርት ይሰጠዋል። ማለትም እናት አባቱና አካባቢው ይሄ ምንድን ነው ብሎ ሲጠይቅ ይሄ ሜቢ ጀበና ነው ይሉታል፣ ይሄ ሳህን ነው ይሉታል። ከዛ በኋላ ግን ሳህን እንኳን እንዴት እንደሚሰራ አሁን የምታነሳው ነገር እንዴት እንደሚሰራ ኤክስፕሎር ወይም የሚፈታት ነው። ቅድም ዶክተር አዳን እንዳሉት የሚፈታት ነው። እንግዲህ አዋቂ አስተማሪ አይደለ? እሱ ጋር ሲደርስ ትምህርት ቤት ክላስሩም ሲገባ መጽሐፍ ሲያነብ ያንን ትንሽ ይዞ የመጣውን ትምህርት ያንን ትንሽ ይዞ ይሄ ባጋውን ነዋለጅ ወይም ይዞት የሚመጣው እውቀት እሱ እንዴት ነው የሚስፋፋው ስንል ያ ትምህርት ቤት ገብቶ የሚስበው ነገር ይሆናል ማለት ነው። ግን ዋናው ለማስተማር ደግሞ ዋናው የሚያስፈልገው ከአስተማሪም ሆነ ከአካባቢው ይሄ ልጅ ምን ይዞ መጣ። ትምህርት የምንለው ልጅ ይዞ የሚመጣው ነገር አለ። ከሱ ተነስተን ነው ትምህርትን ማስተማር የምንችለው።
መልካም። ዶክተር ፋንታውን ወደ እርስዎ ልምጣ። ሌላ ተጨማሪ ጥያቄ ከማስከተሌ በፊት በቀደሙት ሀሳቦች ላይ ትምህርት ምንድነው መማር ለምን በሚለው ላይ አስተያየት።
አመሰግናለሁ። ጥያቄው ሰፋ ያለ ነው። ምናልባት ሰብሰብ ማድረግ ከቻልኩኝ ትምህርት እውቀት የምናገኝበት እንዲሁም የአመለካከት ለውጥ የምናመጣበት ክህሎት የምናገኝበት ነው። በዛ ተነስተን የተሻለ ነገር ለመኖር የሚያስችለን ነው ብዬ ነው ባጭሩ ለመግለጽ የምሞክረው። እንግዲህ ትምህርት ሰፊ ነው። በብዙ መንገድ እንማራለን፣ ብዙ ነገርም እንማራለን። ያ ሁሉ ግን ተጨምቆ ከዛሬ የተሻለ ነገ እንዲኖርንና የተሻለ ኑሮ እንድንመራ የሚያስችልን ችግር የሚፈታ መሆን አለበት ነውም ብዬ ነው ማምነው።
መልካም መሰረቱን አስቀምጣችኋል። ትምህርት ምን እንደሆነ ከትምህርት ምን እንደምንጠብቅ በዝርዝር ተመልክታችኋልና ወደ ዋናው ጉዳይ እንምጣ። አሁንም በኢትዮጵያን ተክላላ ትምህርት ይዞታ የሚመለከት ጥያቄ ላንሳ። የትምህርት ጥራት ጉዳይ ለአመታት አነጋግሯል። በንጽጽር የተሻለ አያያዝ በታየበትም ጊዜ ስለጎደሉት ነገሮች ማንሳት ቀላል ነው። እዚህም በዩናይትድ ስቴትስ ስለትምህርት ጉድለት የሚነሳበት ጊዜ አለ። መጻፍም ያለበት መነሳትም ያለበት ይመስለኛል። ግን አሁን የሚባለው ወይም የሚነሳው በኢትዮጵያ ከዚያም በብዙ የራቀ ይመስለኛል። ቅድም የዘረዘራችኋቸው የትምህርት ጠቀሜታዎች ለመገኘታቸው ነው ጥያቄው። ዛሬ በሚሰጠው ትምህርት ችግርን መታጠብ ያስተምራል፣ መጠየቅ፣ ማገናዘብ፣ ማመዛዘን፣ ቅድም በዝርዝር ያነሳችኋቸውን ከትምህርት የሚገኙ ፍሬዎች ለማግኘት ያበረታታል ወይ በኢትዮጵያ ዛሬ የሚሰጠው ትምህርት? አሁንም እናነሳውም በጠቅላላ ሁኔታ ስለሆነ በደምሳሳው ነው የምታነሱልኝ ረዳለው። በዚህ የትምህርት ደረጃ ወይም በዚህ ጊዜ በዚህ ቦታ ያልኩ አይደለም። በጠቅላላ ግን የሚታወቅ ነገር አለና የመማርን ችሎታ ራሱን ያንጥብ ያስተምራል ወይ ከትምህርት የሚገኝ አንዱ ነገር ነውና መጠበብን ያበረታታል ወይ በኢትዮጵያ ዛሬ የሚሰጠው የትምህርት አይነት የትራተ ትምህርት አቀራረጹን ሊጨምር ይችላል። ከልጆች የትምህርት አስተጣጥ ምን አልባትም ከፍ ያለውን እንድትመለከቱ ይጋብዝ ይሆናል። ይሄ ጥያቄ ከአዲስ አበባ ሊጀምርና ልመለስ። ዶክተር ፋንታውን እርሶ ይጀምሩ።
አዎ እንግዲህ በኔ ሳቤ የኢትዮጵያ ትምህርት ይሄንን ያስገኛል የመጠየቅ የማሰብ የመመራመር እድል ይሰጣል ብሎ ለማለት ያስቸግረኛል። ድምም እንደተባለው ጥራቱ በብዙ ጥናቶች የተጓደለ እንደሆነ ምንም እንኳን ጥራት የሚለካበት የተለያየ መንገድ የመለኪያ ደረጃዎች ወይም ነጥቦች በትክክል ከትምህርቱ ዓላማ ጋር የሚሄድ ልጆቹ የሚማሩት ነገር ወደፊት በመማር የሚያገኙትን እውቀት ይሁን ክህሎት ወይም የአመለካከት ለውጥ ታሳቢ አድርጎ ነው አይደለም የሚለው አነጋጋሪ ቢሆንም መንግስትም ወላጅም መምህራንም ሌሎች ባለድርሻ አካላት እንደሚረዱት የተጓደለ ነገር አለው። ጥራቱ የተጓደለ ነው ማለት ይቻላል። ያ ደግሞ እንግዲህ የትምህርት ስርዓቱን ወይም ካሪኩለም የሚባለውን ስናይ፣ የማስተማሪያ መንገዱን ስናይ፣ መምህራንን ስናይ ብዙ ያልተሟሉ ነገሮች አሉ። ስርዓተ ትምህርቱም ወይም ካሪኩለሙ ልጆቹ የሚማሩት ነገር እውነት በትክክል ዛሬ የሚገጥማቸውን ወይም ነገ የሚገጥማቸውን ችግር ሊፈቱ የሚያስችላቸው ነገር ነው ወይ የተማሩት እየተማሩ ያለው ብለን ስናይ ያንን ያሳያል። እንደውም አንድ አባት አሉ የተባለ የሰማሁት ሰው የሄደው አንድ የተማረም ሰው አንድ ማወቅ ያለበትን ባህል ሳያቅ ይቀራልና አይ እሱ እኮ የተማረ ስለሆነ ነው ተብሎ መማር እንደውም ባህል ወግን አለማወቅና በየቀኑ የሚገጥሙን ችግሮች ያለ መፍታት ችግር አለ። ስለዚህ ካሪኩለሙና በየቀኑ የሚገጥመን ችግር የተራራቁ ናቸው የሚል እምነት አለኝ። በትክክል ብንማረውን ለምሳሌ ዛሬ አንድ ተማሪ ክፍል ውስጥ የሚማረውን ወደ መሬት አውርዶ ዛሬም ሆነ ነገ ሊገጥሙት የሚችሉትን ችግሮች ይፈታል ወይ ብለን ስናይ ያን ማድረግ አይችልም። ለማሰብ፣ ለመመራመር፣ ለመሞከር ያመቻል ወይ ብለን ስናይም አያመችም። በክፍል የተወሰነ አስተማሪው በዋና ተዋናይነት የሚያካሂደው የተመጠኑ የተቆጡ ነገሮች የሚሰጥበት ነው ሆኖ የምናየው ብዙ ጊዜ። ስለዚህ ተማሪው ክፍል ውስጥ የተማረውን ነገር ለማስታወስና በፈተና ጊዜ ለመመለስ ከክፍል ክፍል ወይም በዩኒቨርሲቲ ደረጃም ከሆነ ከአመት አመት ለማለፍ በማሰብ ወይም ያን ታሳቢ በማድረግ እንጂ በእውነት ዛሬ የምማረው ትምህርት ነገ ለምኖረው ኑሮ ይጠቅመኛል ወይ ያንን ማድረግ እችልበታለሁ ወይ ብሎ ቢመረምር ወይም ብለው ቢመረምሩ ለማግኘት የሚቸገሩ ይመስለኛል። እንዳላበዛ ነገር ደግሞ
መልካም ጥሩ አድርገው ዘርዝረው አስረድተውናል ዶክተር ፋንታው። ዶክተር አዳነ ወደ እርሶ ነው የምመጣው። የመማርን ፋይዳ ቀደም ባነሳችሁት መልኩ የሚለካ ፍሬ በኢትዮጵያ ስርዓተ ትምህርት ውስጥ ቀደም ብሎ ዶክተር ፋንታውን እንደዘረዘሩት አንድ ተማሪ በትምህርት ስርዓት ውስጥ ሲያልፍ እነኛን ፍሬዎች የሚያገኝበት ሁኔታ ተመቻችቷል ወይ? በርግጥ ለኑሮ ጥያቄዎች መልስ ለመስጠት ብልሃት ፍለጋን ጭምር ያስተምራል ወይ? ዶክተር ፋንታውን እንዳሉት ከክፍል ወደ ክፍል ለመሸጋገርና በመጨረሻ የሚገኘውን የማረጋገጫ ወረቀት ከማግኘት ባሻገር በትምህርት ህይወትን ለመለወጥ ህይወትን ለማሻሻል የሚረዱ ነገሮችን መቅሰም የሚያስችል የትምህርት አካሄድ አለ ወይ? በዛ ስርዓተ ትምህርት ውስጥ እንደተማረም በመምህርነት እንዳገለገለም እንዲያውም ያቀረቡትንም ጥናታዊ ጽሑፍ መልከት አድርጌያለሁ እስኪ እርሶስ ምን ይታዩታል?
አመሰግናለሁ አቶ አላ። እንግዲህ ምንድነው የኢትዮጵያ ትምህርት ጥራት ችግር ሲታይ ብዙን ጊዜ ቢሆን የሚመረጠው በአገር አቀፍ ደረጃ ሰፊ ጥናት ተደርጎ ልጆቹ የሚጠበቅባቸውን ክህሎት፣ እውቀት እና ዝንባሌ አዳብረው ነው ወይ የሚጨርሱት? ወደ ስራ ዓለም ሲቀላቀሉም ወይ ደግሞ ወደ ህብረተሰቡ ሲገቡም ምን ያህል ያንን ነገር ይጠቀሙበታል? ስራ ላይ ያውሉታል? አገሪቱስ፣ ህዝቡስ በዛ ምን ያህል ተጠቅሟል የሚለው ቢጠና ትልቁ ማወቂያ ዘዴ እሱ ነበር። እዚህ ሀገር ምንድነው ሶሻል ኢኮኖሚክ ኢምፓክት ስተዲ ይሉታል። በማህበራዊ ኢኮኖሚያዊ ኑሮው ላይ ያለው አዎንታዊ ተጽዕኖ ምንድነው የሚለው እና በርግጥ ያ ተደርጓል አይሁም የተታተነ ጥናት አለ እዚህም እዛ የሚደረግ ግን ምንድነው ሂደቱን በማየት የትምህርቱን ጥራት ሁኔታን በግልጽ መናገር ይቻላል። ምን ማለት ነው? የትምህርቱ ስርዓት ሂደቱን በመናይበት ጊዜ የትምህርት አመራር እንዴት ነው የሚመደበው? የትምህርት ኃላፊዎቹና የመንግስት ኃላፊዎች የትምህርት ጥራት እንዲኖር ቁርጠኝነት አላቸው ወይ? እና ያንስ በተግባር ያሳያሉ ወይ? ግብአቱን የመወሰን እንደዚሁም ስርዓተ ትምህርቱን የመወሰን የሰው ኃይሉን የመወሰን እንደዚህ አይነት መብት አላቸው ወይ? ተቋማቱ ነፃነት አላቸው ወይ? የሚገቡት ደግሞ መምህራን እንደዚሁ ብቃቱ አላቸው ወይ? ከዛም በላይ ደግሞ አካባቢው ለትምህርት ምቹ ነው ወይ? ቅድም የጠቀስናቸው የትምህርት ምንነት ወይም የትምህርት ውጤቶች ምን መሆን አለባቸው ስንል በይበልጥ ይሄ ስለ አጠቃላይ ትምህርት ስናወራ በአንዳንድ ነጥቦችን ለማስቀመጥ ሞክሬያለሁ። ለዛ ፍላጎቱ አለ ወይ? በይበልጥ ምንድነው ይሄ በኢትዮጵያ ትምህርት የሀገር የህዝብ ትምህርት ቤት ነው የሚባሉት በመንግስት በጀት የሚተዳደሩ ኢትዮጵያ ውስጥ የመንግስት ነው የሚባሉት እና ብዙውን ጊዜ ፍላጎቱንም የሚወስነው የሚቀጥረው መንግስት ስለሆነ ለእንደዚህ አይነት ነገር ፍላጎቱ አለ ወይ ብለን ስናይ በይበልጥ ባለፈው 27 ዓመታት የሚፈልገውን አይነት ሰው ነው ትምህርት ቤቶቹ ያወጡ የነበረው እና ስለ ጥራቱ ስንናገር በዛ መንገድ ማየት እንችላለን። በይበልጥ ይሄ መንግስት ፖለቲካው በሁሉም ዘርፍ ትምህርቱ ላይ ተጽዕኖ አለው እና ለውጤቱ ያለው ፍላጎት ጭምር። ጥራት ላለው ፍላጎት ቢኖር ምናልባት ተቋማቱ የተሻለ የሰው ኃይል ያዘጋጃሉ፣ የተሻለ የስራ አመራር ያመጣሉ፣ የተሻሉ መምህራንን መቅጠር ይችላሉ፣ ለመምህራን ጥራት ይጨነቃሉ እና ያ ነገር ባለመሆኑ ይሄን ሂደት በማየት የትምህርቱ ጥራት እጅግ በጣም ዝቅተኛ እንደሆነ መናገር ይቻላል። በዛም ላይ እነዚህ ግብአቶቹን ሂደቱን አስመልክቶ የተደረጉ ብዙ ጥናቶች አሉ። እዚህም እዛም እናነሱን ስናይ ጥራቱ ችግር ላይ ያለ መሆኑን ያሳያል።
መልካም ዶክተር ሀዋኒ ወደ እርስዎ ነው የሚሻገረው። ይሄ መሰረታዊ ጥያቄ ስለሆነ በተለይ ደግሞ እናንተ የልጆችን ትምህርት በጣም በጨቅላነት ጀምሮ የሚሰጠውን ትምህርት ትኩረት አድርጋችሁ ፕሮጀክት ቀርጻችሁ በዚህ ዙሪያ መሻሻሎች እንዲመጡ እያደረጋችሁ ስለሆነ ለትምህርት ጥራት ያሳስባችኋል የምንመልከት አግኝታችሁ ይሆናል የሚል ግምት ይዤም ጭምር ነው ጥያቄ የማቀርበው። እርሶስ እስካወቁት ከተረዱት ድረስ ምንም እንኳን በዚህ በዩናይትድ ስቴትስ የሚኖሩም የሚሰሩም የሚያስተምሩም ቢሆን በኢትዮጵያ የነበረው ልምድ እርግጠኛ አይደለሁም ምን ያህል እንደሆነ፣ ስለ ኢትዮጵያ የትምህርት ጥራት ይዞታ የሚረዱት ምንድን ነው?
አድማጮች፣ በትምህርት ጉዳይ ከሶስቱ እንግዶቼ ጋር የጀመርነው ውይይት አላበቃም። ቀሪውን ቆየት ብለን እንመለስበታለን። አድማጮች፣ አሁን የአዲስ አበባ መስኮት ይከፈት ነው። አሁን የአዲስ አበባ መስኮት ተከፍቷል። ንጉሴ አክሊሉም ለምሽቱ ያሰናዳውን ቅንብር ይዞ ቀርቧል። በሐሳብም በርከት ያሉ ዓመታት ወደ ኋላ ይወስደናል። የመሬት ጉዳይ ነው ትኩረት ያደረገበት ርዕስ። ንጉሴ፣ መስመሩ ያንተ ነው።
መዝሙሩ እና መሬት ለራሱ ለላብ አፍሳሹ አገሩን ለባር አገሩ ድላንስ ሆኗል ላስዋደሩ ተብሎ ተዘምሯል።
መሬት ላራሹ ለላብ አፍሳሹ አገሩን ለባላገሩ ድላንስ ሆኗል ለአርሷድ። የዛሬ እንግዳዬ አሉላ የቋንቋና የስነ ጽሑፍ ባለሙያው የቀድሞው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪው ጸጋዬ ኃይሉ ተፈራ ነው። ትውልድ እንዲያውቅ ወደ ኋላ መለስ ብሎ ታሪካዊ ክንዋኔዎችን ማስታወስ ተገቢም አስፈላጊም ይመስለኛል። የገጠርን መሬት የህዝብ ያደረገው አዋጅ ከታወጀ እነሆ የፊታችን ሐሙስ የካቲት 25 ቀን 2013 ዓመተ ምህረት 46 ዓመት ይሆናል። እንግዳዬ ጸጋዬ
በእውነቱ በነገሳቱ ዘመን መሬት የጥቂቶች ነው የነበረው። የገጠር መሬት የጥቂቶች ነበረ። በአባቶች መኳንቶች እና መሳፍንት መሬቷን አገሪቷን መሬት ሰፊውን ክፍል ጠቅለው በብዙ ሺህ የሚቆጠሩ ጋሻ መሬቶች ጥቂት መኳንንትና መሳፍንት ይዞታዎች ነበሩ። ይህን መሬት እንደ በአግባቡነቱ ባይጠቀሙበት ገበሬውን በመልከኛ አማካይነት ገበሬውን በታጠቀው በሰራዊቱ በተፈኛው አማካይነት ተቆጣጥረው ፍሪዳ ሲያስነዱት ገበሬውን በገረወይና ማር በገረወይና ገብር ሲሉት እና ምርቱን በእርቦም በዘካም በጉልበትም ሲዞ በሳምንት የተወሰኑ ቀራትን ለባለቤቱ ጉዳት እያረሱ እንዲያገለግሉ እየተደረገ በአጥንቱም በጉልጥምቱም ገበሬው በእውነቱ ሲበዘበዝ ሲሰቃይ ኖሯል። ዘመናትን ገፍቷል ገበሬው።
የባለርስትና ጭሰኛ ግንኙነትን ለማቋረጥ መሬትን ለአራሹ ለላብ አፍሳሹ ለማድረግ የዘመናት ትግል ተካሂዷል። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች እንቅስቃሴ፣ የራሳቸው የገበሬዎቹ አመጽ፣ የንጉሠ ነገሥቱና ያንዳንድ ተራማጅ የፓርላማ አባላት ግፊት በእውነቱ ውለታቸው ከደመና በታች እንዲቀር ማድረግ የሚገባ አይደለም። በአንጻሩ የፓርላማው የሕግ መምሪያና መወሰኛ ምክር ቤቶች የመሬት ከበርቴዎች ስለነበሩ ብዙዎቹ ይህ አዋጅ እንዳይወጣ እንቅፋት ሆነው መቆየታቸው ዛሬ ጭምር በታሪክ ይታወሳል ይነገራል። ለመሆኑ እንደው እንዴት ነበር ጸጋዬ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ያለ በፓርላማ የነበረውን አጠቃላይ ሁኔታ ያስታውሳል?
እኔ ዩኒቨርሲቲ ተማሪ ሆኜ ዘመኑ በነበረው ፓርላማ ውስጥ ምክር ቤቱ የመሬት ጥያቄ ተነስቶ ዛሬ ድረስ ውሳኔ ላይ ባይደረስም ክርክር እንደነበር ጥያቄው ተነስቶ ይመላለስ እንደነበረ ተማ ነበረ በሰፊው ይወራ ነበረ። የሆነ ጉምጉምታ እንደነበረ በወቅቱ ተራማጭ ነበር የፓርላማ አባሎች እዛው ምናልባትም ከንጉሱም ጭምር እና ከንጉሱ ባለስልጣኖችም ጭምር ለውጥ ፈላጊዎች በመሬት ይዞታ ላይ በመሬት ስሪት ላይ ለውጥ እንዲሆን የሚፈልጉ ኃይሎች እንቅስቃሴ እንደነበረ ይናፈት ነበረ። ይህንኑ መሰረት አድርጎ በወቅቱ የአዲስ አበባ ዩኒቨርሲቲ ተማሪዎች ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ይባል በነበረውና በነበረበት ዘመን በዩኒቨርሲቲው ውስጥ ለስብሰባዎቹ ቀኑን በትክክል በማላስታውሰው ዕለት መሬት ለራሱ እንዲሰጥ አጠቃላይ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች በትልቅ ሰልፍ ሰላማዊ ሰልፍ መርካቶ ደርሰን ተመልሰናል እና የመሬት ለራሱ ጥያቄ ነበር እኛ ጥያቄ።
አመሰግናለሁ አቶ ጸጋዬ ኃይሉ ተፈራ። ኃይለኛ እየሄደ ያስገብራል የትም መሬት የሁሉም ናት ባለቤት የላትም። ይሄ ግጥም እጅግ የታወቀ ነው። የዚህን ግጥም ምስጢር ከወቅቱ የሀገራችን ከተሞች የመሬት ወረራ ጋር አያይዤ ሌላ ጊዜ ልመለስበት ቃል ገባለሁ። ለዛሬው በዚሁ ይብቃ።
ንግስቴ አክሊሉን ለዝግጅቱ አመሰግናለሁ። አድማጮች ቀደም ብለን ጀምር ያደረግነው አነጋጋሪ ርዕሶችን የነካካንበት የምሽቱ ውይይት ተከታይ ክፍል ነው። አሁን በትምህርት ዙሪያ ወደ ጀመርነው ውይይት ነው የምንመለሰው። እንግዶች የላስታውስ ዶክተር ሀዋኒ ንግስቴ ከሎስ አንጀለስ፣ ዶክተር አዳኔ ገበያው ካሳ ከቺካጎ እንዲሁም ዶክተር ፋንታውን አድማስ ከአዲስ አበባ ናቸው። ቀደም ብለን ልባት ባደረግንበት ጥያቄ ነው የምንደረደረው። ይህ መሰረታዊ ጥያቄ ስለሆነ በተለይ ደግሞ እናንተ የልጆችን ትምህርት በጣም በጨቅላነት ጀምሮ የሚሰጠውን ትምህርት ትኩረት አድርጋችሁ ፕሮጀክት ቀርጻችሁ በዚህ ዙሪያ መሻሻሎች እንዲመጡ እያደረጋችሁ ስለሆነ ለትምህርቱ ጥራት ያሳስባችኋል? የመመልከት አግኝታችሁ ይሆናል የሚል ግምት ይዤም ጭምር ጥያቄ ማቀርበው። እርሶስ እስካወቁት ከተረዱት ድረስ ምንም እንኳን በዚህ በዩናይትድ ስቴትስ የሚኖሩም የሚሰሩም የሚያስተምሩም ቢሆን በኢትዮጵያ የነበረው ትልምድ እርግጠኛ አይደለሁም ምን ያህል እንደሆነ፣ ስለ ኢትዮጵያ የትምህርት ጥራት ይዞታ የሚረዱት ምንድን ነው?
እሺ፣ በጣም ጥሩ። እኔ ከጥራቱ በፊት አንድ ነገር ብናነሳ፣ ይሄ አፕሮች ወይም ስርዓተ ትምህርት የኛ የሆነ ትምህርት ኖሮን አያውቅም። ቅድም እንደተነሳው ዶክተር ፋንታሁንም ዶክተር አዳነም ራሳችን በራሳችን የመሰረትነው ትምህርት ከኖረን ቆይቷል። አሁንም ቢሆን ትምህርት ቤት ውስጥ የምንሰጣቸው የሌላ አገር አደበላልቀን ይሆናል ብለን የምንሰጣቸው ነው። እንደዛ ደግሞ ሲሆን የትምህርት ዋናው መሰረቱ ከአካባቢ ጋር ያለውን ግንኙነት ማጠናከር ነው መጀመሪያ። አንዳንድ ጊዜ የምንስተው ልጅ እንዴት ይማራል ትምርቱ ሳይሆን እንዴት ይማራል ብለን መጀመር ያለብን ይመስለናል። ጥራት ስናስብ ጥራቱን ይያያዘው ከየት እንደሚማርበት ስናቅ ነው አይደለም? ስለ ካሪኩለም አፕሮችም ይሄ ስርዓተ ትምርትም ስናስብ ልጅ በሁለትና በሶስት አመቱ ምን አይነት ትምርት ነው መስጠት ያለብን? እሱ ደግሞ አሁን ዶክተር አዳን እንዳነሳው የውነት የአገር አቀፍ ጥናት ተደርጎ እኛ ከበድ ነው እንጂ ከባድ አይደለም። በሁለት በሶስት አመት የሚማረውን ነገር ይዞ ነው በስምንትና በዘጠኝ አመት። ችግሩ ግን በሁለትና በሶስት አመት በጣም የተሰበጣጠረ ትምህርት ስለምንሰጣቸው፣ ቅድም ዶክተር ፋንታሁንም አንስቶታል። የራቀ ትምህርት ማለት ልጅ በሶስትና በአራት አመቱ ይሄ የተለያየ አስተሳሰብ ውስጡ ከቶ ነገሮችን ማብላላት አይችልም ገና። ግን መሰረቱን ፋውንዴሽኑን ከሰጠነው አካባቢ ይሄ 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 ነገር አለ። ሂሳብ እንኳን ሁለት ጎጆ ቤት አለ። ሁለቱን ወደዛ ስንሄድ ሰፋ ብሎ በጣም በቤሲክ እና በሚያውቀው ስንጀምር ነው ጥራቱን እያሻሻልን የምንመጣው። ሚኒስትሪ ኦፍ ኤጁኬሽን ነው ከሪኩለሙንም የፕሪፕራይመሪውንም በደንብ አንብበነዋል፣ አጥንተነዋል። ብዙ ጥሩ ሜዥርስ አሉ። ግን ያ ሜዥሩ ከውጭ በጣም ተደበላልቆ ስለመጣ የኛ አይደለም። የኛ ያልሆነውን ደግሞ ነገር አስተማሪ ራሱ ወስዶት ለተማሪ መስጠት ያስቸግራል። አንድ ነገር ደግሞ ጥራት ስናነሳ ከልጅነት አሁን የእንግሊዘኛም ቋንቋ እየገባ ነው ይሄ ዋተር ዳውን ሲስተም የምንለው ነገር ነው። ኮንሰፕቱ ካልገባቸው፣ አስተሳሰቡ ካላዩት፣ ካልነኩት፣ ካልሰሙት በኋላ ሄደን ይሄ ልጅ ገብቶታል ብለን ጥራቱን ይሄ አሰስመንት አፕላይ ስናደርግ ልጆች በጣም ሲወድቁ ስናይ ማየት ያለብን በሁለትና በሶስት አመት ምን አይነት ስርዓተ ትምህርት ነበር የሰጠነው ማለት አለብን። እሱ ላይ እንደገና ዓለም በኢትዮጵያ በሁሉም ኢትዮጵያ ልጆች እንዴት ነው የሚማሩት እንዴትስ መማር አለባቸው የሚለው በጣም በእውነት በደንብ መታየት ያለበት ነገር ነው። ግን ከጥራት በፊት አቀራረቡ፣ ጥራቱን ደግሞ ስናየው እንግዲህ ጥራት ማለት ጥራት የምናውቀው በአሰስመንት ነው። ይሄ ልጅ ይችላል አልቻለም። ጥራትን ደግሞ ስናየው በጣም በእድሜ የተገደበ መሆን አለበት። የትምህርት ጥራት በሶስትና በአራት አመት ይሄ ልጅ ይሄን ያቃል። ይሄንን ይዞ ደግሞ ተሻግሮ አንደኛ ክፍል መግባት ይችላል ማለት አለብን። አሁን ይችላል የምንለውና የምንፈትነው ልጆችን እውነት ለመናገር ስበን ካየ ነው እንደው ተናግሮ ውጭ ይሄዳል ነው እንጂ አገር ቆይቶ አገር ይገነባል የሚለው የትምህርት ጥራት እያየን አይመስለኝም።
መልካም። ዶክተር ፋንታሁን ወደ እርስዎ ልመጣ ነው። ዶክተር ሐዋኒ በመጨረሻ ከተናገሩት ብንወስድ አንድ ልጅ እንዴት ይማራል የሚለው የቱን ያህል አስፈላጊ መሆኑን አቀራረብ ወሳኝ መሆኑን የተናገሩበት፣ ምናልባትም እናንተ የተለየ ትኩረት ሰጥታችሁ ወደምትሰሩበት ወደ መጀመሪያው ወደ ልጆች ትምህርት አጀማመሩ መሰረት የሚወስድ ይመስለኛል። በልጅነት በዚያ በጨቅላ እድሜ የሚጣለው መሰረት ምንድን ነው የሚለውን እንድንጠይቅ ይጋብዛልና ለማህበረሰብ የተሻለ እጣ ቁልፍ ነው ስለሚባለው ስለዚያ የልጅነት ትምህርት ጅማሮ የአንድን ታዳጊ የመጀመሪያዎቹን 7 እና 8 ዓመታት የትምህርት ዓለም ምንነት ብትመለከቱ፣ በኢትዮጵያ በዚያ እድሜ የመጀመሪያ ትምህርታቸውን ከቤትም ጀምሮ በቀደመው የልማዳዊ ትምህርት በዘመናዊ የሚችሉ ሰዎች ህፃናት የሚልኩበት ቦታ አለ፣ የብዙዎችን ህፃናት አይወክልም። ምንድን ነው አንድ ልጅ አድጎ የመጀመሪያዎቹ ዓመታት ውስጥ የሚማረው? የቱን ያህል ያን ቀደም ያላችሁትን መሰረት የሚያስጥል ሁኔታ አለ? ዶክተር አዋኒ ከገለጹት ቢነጥቁ ዶክተር ፋንታውን።
እሺ አመሰግናለሁ። እንግዲህ የኛ ሀገር የዚህ የቅድመ መደበኛ ትምህርት ይባላል አጸደ ህጻናት ይባላል በአጠቃላይ ስናየው መሰረታዊ ክፍተት የሚታይበት ነው። ምንድነው ክፍተቱ? አንደኛ የልጆችን እድገት ያማከለ አይደለም የሚማሩት ነገር። ሁለተኛ አላማውን የሳተ ነው። አላማውን የሳተ ነው የሚለው ለምንድነው? በዚህ ደረጃ በቀዳማይ ልጅነት ዘመን ማግኘት ያለባቸው ነገር አካዳሚ ሆነ ትምህርት ልክ መደበኛ ተማሪዎች እንደሚማሩ ሳይሆን ቀደም ዶክተር አዋኒን በተደጋጋሚ ሲገልጹት እንደነበረው የልጆቹን ሁለንተናዊ እድገት ታሳቢ ያደረገ ነው መሆን ያለበት። የልጆቹ ሁለንተናዊ እድገት ስንል ምን ማለታችን ነው? አእምሮአዊ እድገት አላቸው፣ የቋንቋ እድገት አላቸው፣ የአካላዊ እድገት አላቸው፣ የስሜት እድገት አላቸው፣ የማህበራዊ የሆነ እድገት አላቸው። ይሄን አማክሎ እነዚህ እድገቶች ደግሞ አንዱን ካንዱ ነጥሎ ማየት አይቻልም። ለቋንቋ እድገታቸው ስንሰራ አእምሮአዊ እድገታቸው ያድጋል፣ ማህበራዊነታቸው ያድጋል፣ ስሜታዊ እድገታቸውም ያድጋል። ለአእምሮአዊ እድገታቸው ስንሰራ እንዲሁ ለሌሎቹም ይሆን። ስለዚህ ሁሉንም ታሳቢ ያደረገ በደንብ ታስቦበት ልጆቹ ሙሉ ሆነው እንዲያድጉ ነበር መሆን ያለበት። ምክንያቱም በኋላ ሲያድጉ በሚፈልጉት አቅጣጫ እንዲሄዱ ሙሉ ሰው እንዲሆኑ በተሻለ መምራት እንዲችሉ ማዘጋጀት ነው። ምክንያቱም ለዓለም አዲስ ናቸው፣ ለነገሮች አዲስ ናቸው። የሚመረምሩበት የሚሞክሩበት ከባቢ መፍጠር ያስፈልግ ነበር። አሁን በእኛ ሀገር ቀደም እንደተባለው ይሄንን እድል የሚያገኙትም በመጀመሪያ ቁጥራቸው በጣም ትንሽ ነው። በ3 አመት ቆይታ የሚቆዩት ወደ 22 በመቶ የሚበልጡ አይደሉም። የአንድ አመት ቆይታ የሚያገኙት ናቸው ወደ 65 በመቶ አካባቢ የሚሆኑት። ስለዚህ በ3 አመት የሚቆዩትን ወስደን እንኳን ብናይ በከተማ አካባቢ የሚገኙ በተለምዶ አጸደ ህጻናት ኪንደርጋርተን የሚባለው ምንድነው የሚማሩት ምንድነው የሚያገኙት ብለን ስናይ አካዳሚያዊ የሆኑ ነገሮች ናቸው። ፊደል ይቆጥራሉ፣ ቁጥር ይቆጥራሉ፣ ቃላት ይማራሉ፣ ማስላት ይማራሉ። በተለይ ደግሞ የውጭ ቋንቋን ወይም እንግሊዝኛን ከፍተኛ ትኩረት በመስጠት አንዳንድ ትምህርት ቤቶችም የውጭ ዜጋዎችን ለመቅጠር ወላጆችን ለመሳብ ይመስላል ቋንቋ ላይ በማተኮር። ያ ደግሞ የራሳቸው ቋንቋ ስላልሆነ ከአካባቢያቸው ይነጥላቸውና በትክክል የሚባለው ምን ማለት እንደሆነ ለመመርመር፣ ለማሰብ፣ ለመነካካት የማይጋብዝ ሆኖ ልጆቹን ውስን በክፍሉ ብዙ ጊዜያቸውን እንዲያሳልፉ የሚያደርግ ይሆናል። ይሄ ምንድነው ጉዳቱ? ሁለንተናዊ እድገታቸው ሳይሳካ ይቀርና አካዳሚያዊ የሆነ ነገር ብቻ ሰጥተናል፣ ምናልባትም ወደ መደበኛው ትምህርት ቤት ሲገቡ የሚያገኙትን ነገር ወደ ታች ስበን አውርደን አካዳሚያዊ በሆነ ለእድሜያቸው አእምሮአዊ እድገታቸው በማይመጥን መልኩ ስናስጨንቃቸው ነው የሚታየው። የቤት ስራ ይዘው ወደ ቤታቸው የሚሄዱ ህጻናት አሉ። የአራት አመት የአምስት አመት ልጆች የቤት ስራ ይሰጣቸዋል። ጥቃቅን ጡንቻ የምንላቸው ለመጻፍ የሚያገለግሉ በእጅ ጣቶች የሚገኙ ጡንቻዎች ሳይበረቱ እንዲጽፉ ይገደዳሉ፣ ቀለም እንዲቀቡ ይደረጋሉ። ያንን ሳያሟሉ ሲቀሩም ደግሞ እንደወደቁ የሚቆጠሩበት ሁኔታ አለ። ነገር ግን መሆን የነበረበት ቅድም እንዳልኩት ልጆቹ ፍላጎታቸው መሰረት ያደረገ early childhood care and education ለምሳሌ emergent curriculum ይባላል። emergent lessonም አለ። ልጆቹ ዶክተር ሃዋይ ታግዘኛለች ይሄን ምን ብዬ እንደምተረጉመው ክፍል ውስጥ ይዘዋቸው የሚመጧቸው ወይም እዛ ክፍል ማለት እንኳን ያስቸግራል፣ ፎርማል ክፍል መሆን የለበትም ብዬ ነው ማምነው። ይዘዋቸው የሚመጧቸው ፍላጎቶች፣ የሚሞክሯቸው፣ የሚያነሷቸው ነገሮች እንደመነሻ ሆነው ህጻናትን እነሱንም የሚንከባከቡ፣ የሚያግዙ፣ የሚረዱ፣ የሚያስተምሩ መምህራን ልጆቹ ከሚያሳዩት ፍላጎት ተነስተው እዛው አቅደው ባቸውና አካባቢያቸውን እንዲያውቁ እንዲረዱ ማድረግ ይችሉ ነበር። ነገር ግን እቅድ ይታቀዳል፣ የአመት እቅድ ሊሆን ይችላል፣ ይታቀዳል። በዛ መሰረት ልጆቹ ምን አይነት ፊደል መለየት እንዳለባቸው፣ ምን አይነት ቁጥር ማወቅ እንዳለባቸው፣ ምን አይነት እንግሊዝኛ ቃላት ማወቅ እንዳለባቸው በተወሰነ መንገድ መደበኛ የሚመስል ትምህርት እንዲማሩ ይደረጋል። ያ ደግሞ ሁለንተናዊ እድገታቸውን ሳያሳኩ ይቀራሉ። ጥራቱንም ስናይ እንግዲህ አጠያቂና ዝቅ ያለ አላማውን የማይመታ ሆኖ ነው የምናገኘው።
መልካም ዶክተር አዳነ ወደ እርሶ ልምጣ። ዶክተር ፋንታውንና ዶክተር ሃዋኒ በዝርዝር የተመለከቱትን የቅድመ ልጅነት በጨቅላነታቸው መጀመሪያ የሚማሯቸውን ነገሮች የሚመለከቱ እንዴት መያዝ አለበት፣ አቀራረቡ ምን መምሰል አለበትን ጨምሮት ተወያይተዋል። እርሶ ተቋማዊ ምርምርና እድገትን በለት ተለት ስራው እንደሚያይ የስርዓተ ትምህርት ቅኝትንም የሚመለከቱ ጉዳዮች ሊያዛምዱልን፣ ምናልባትም የአንድ ልጅ ትምህርት እድገት ቀደም ብለን ችግር አለበት ያለው ሁኔታ ከጅምሩ ይሆን ፈተና ላይ የወደቀው ያልዘራነውን ማጨድ እንዳይሆን መጀመሪያውኑ መሰረት ያለያዘ ከሆነ በየደረጃው የሚያገኛቸው የሚሻለው ሁኔታዎች ካልተፈጠሩ መሰረት ሳይጣል ይሆን የሚቀጥለውን እየጠበቅን ያለ ነው። ምናልባት የምንጠብቀውና የምንሰጠው ወይም የምናደርገው አልተገናኙ እንደሆነ
አድማጮች ከዶክተር ሃዋኒ ንጉሴ፣ ከዶክተር አዳነ ገበያውና ከዶክተር ፋንታውን አድማስ ጋር በትምህርት ዙሪያ የጀመርነው ውይይት አላበቃም። ቀሪውን በሌላ ፕሮግራም እንመለስበታለን። ሙሉ ዝግጅቱን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን እንግዶችን ዶክተር ሃዋኒ ንጉሴን፣ ዶክተር አዳነ ገበያው ካሳንና ዶክተር ፋንታውን አድማስን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። አስተያየቶቻችሁን ያደረሳችሁን በርካቶች ናቸው። የፈረንሳዩ ቤተኛችን አፍራደው ከኮቪድ-19 ባላነሰ የሰው ህይወት ሆን ብለው የሚያጠፉ ሰዎችስ ጉዳይ በሚል ጻፉት። እንዲሁም ሀብታምሽ አመኑና አህመድ መንሱር በተመሳሳይ የሐሰት ወሬ አገር አጠፋ ያላችሁበት ደርሶናል። ቀደም ሲል ደረጀ ጂኤም የተባሉ አድማጫችን ከአዲስ አበባ በሐሰት ዜና ዙሪያ የቀደመ ፕሮግራማችንን አስመልክቶ ጻፉት ደርሶናል። ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ እስማሚ ናቸው ባላችኋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል እንድትሳተፉ እየጋበዝን የዛሬውን ግን በዚሁ ልንቋጭ ነው። አሁን ይቀረን
ማስተን ቢኖራ ማስተዋ
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር እሁድ በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ለገሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቀናባሪ አሉላ ከበደ በዚህ ተሰናበትኩ። በእኔ በኩል ሰላም፣ ደህና ደሩ።